ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቤ ጀምሯል።
18ኛ አመቱን ያከበረው ይዝግጅት በግሌ በጣም የምወደው መርሃ ግብር ነው። አመታዊ የጸደይ ባህል ትርኢት በመባል ይታወቃል።
በዩናይትድ ስቴትስ ነዋሪነታቸውን ያደረጉ የሜሪላንድ ዩኒቨርሲቲ ተማሪዎችን የተመለከታችሁት በምሽቱ በእነሱ ዙሪያ ዘገባ አለን። አብይ ጉዳያችን ነው። እንዲሁም ደግሞ የኮንዶ መጥረትን በተመለከተም ዘገባ አለን። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የደንገረሙ ምስናዳውን በመምራት ብርሃን ኃይሉ ደግሞ በድምፅና ምስል ምህንድስናው ከመላ የአሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። በዩናይትድ ስቴትስ ከሚገኙ አንጋፋ የትምህርት ተቋማት መካከል አንዱ የሆነው ዩኒቨርሲቲ ኦፍ ሜሪላንድ ኢትዮጵያውያንና ኤርትራውያን ተማሪዎች ማህበር ከሰሞኑ ልዩ የሆነ የባህልና የትውውቅ ዝግጅትን አከናውኗል። የዩኒቨርሲቲው የወቅቱና የቀድሞ ተማሪዎች በተሳተፉበት በዚሁ ዝግጅት ላይ ኪናዊ ትርኢቶችና ትስስርን የሚያጠናክሩ አፍታዎችም ተስተናግደዋል። በዝግጅቱ ላይ የታደመው ሀብታሙ ስዩም ቀጣዩን አጭር ዘገባ አሰናድቷል።
ባሳለፍነው ሳምንት መገባደጃ ላይ አዳዲስና ነባር ትውልድ ኢትዮጵያውያን እንዲሁም ኤርትራውያን ተማሪዎች ከነቤተሰቦቻቸው በዩኒቨርሲቲ ኦፍ ሜሪላንድ የካሌጅ ፓርክ ግቢ ውስጥ ከሚገኙ ግዙፍ አዳራሾች መካከል በአንደኛው ተገናኝተዋል። በአብዛኛው በባህላዊ አልባሳት የደመቁት ታዳሚዎች መሰሉ ዝግጅት ላይ ሲገናኙ የመጀመራቸው አይደለም። በግቢው ውስጥ በንቃት የሚንቀሳቀሰው የኢትዮጵያና ኤርትራውያን ተማሪዎች ማህበር በጉጉት የሚጠበቀው መርሃ ግብር በርካታ ዓመታትን እንዲሻገር ሲሰራ ቆይተዋል።
This is the 18th year.
የዛሬው ዝግጅት በየአመቱ የሚከናወን ነው። 18ኛ አመቱን ያከበረው የዝግጅት በግሌ በጣም የምወደው መርሃ ግብር ነው። አመታዊ የጸደይ ባህል ትርኢት በመባል ይታወቃል። ከአመት አመት እያደገ የመጣ ዝግጅት ነው። ዋናው አላማው ባህላችንን ማሳየት ነው። ከዚህ ቀደም እንደተናገርኩት ማህበረሰባችን ለማህበረሰቡ በርካታ ነገሮችን አድርጓል። እየተገናኙ መነጋገሩ ባህላዊ ውዝዋዜውን መከወን አንደኛው ነገር ቢሆንም የዛሬው ዝግጅት ግን አንዳችን ስላንዳችን ባህል የምንማማርበት ነው። ሁሉም ሰው ለመማር ዝግጁ እንዲሆን የማድረግ አላማን ሰንቋል።
የሰማችኋት የማህበሩን አጋር ፕሬዚደንት ያኤል ቢሻውን ነው። ያኤል በዩናይትድ ስቴትስ ውስጥ ካሉ መሰል ማህበራት ከትልልቆች የሚመደበው ተቋም ኢትዮጵያና ኤርትራውያን ተማሪዎችን በማቀራረብና ለሚገጥማቸው ችግሮች የጋራ መፍትሄን በማፈላለግ ረገድ የላቀ እገዛ ሲያደርግ እንደሰነበተ ትናገራለች።
Our organization is that we prioritize community, charity and culture.
ተቋማችን ለማህበረሰብ የረዴት ስራዎችና ባህል ቅድሚያ ይሰጣል። በእነዚህ ነገሮች ላይ ቅኝት እናደርጋለን። 12 ተማሪዎችን ያቀፈ ውሳኔ ሰጪ ቦርድ አለን። ከስራችን 16 የካቢኔ አባላት አሉ። በየሳምንቱ መደበኛ አጠቃላይ የቦርድ ስብሰባ እናደርጋለን። በእነዚህ ስብሰባዎች ላይ ስለ ባህላችን እናወራለን። አንዳንዴ ደግሞ ከረር ስላሉ ዘረኝነትን፣ የቀለም መድሎን፣ ጎጠኝነትን የመሳሰሉ ነገሮችም እንነጋገራለን። አንዳንዴ ደግሞ ስለ ወላጆቻችን፣ አንዳንዴ ደግሞ ሀሜትም እንሞካክራለን። በአዲሱ ትውልድ አባልነታችን ነገሮችን እንዴት ማስተናገድ እንዳለብን እናወራለን። በየሁለት ወሩ ደግሞ ጎላ ያሉ ዝግጅቶችን እናሰናዳለን። ይህ ከነዚያ መካከል አንዱ ነው።
በዩኒቨርሲቲ ኦፍ ሜሪላንድ ውስጥ የሚገኘው የኢትዮጵያና ኤርትራውያን ተማሪዎች ማህበር የዛሬ መሰናዶ በዋናነት ተማሪዎች የሁለቱን ሀገራት ህዝቦች የወከሉ ባህላዊ ክዋኔዎች የቀረቡበት ነበረ። ለወራት የለፉበትን የባህላዊ ውዝዋዜ ትዕይንት ካቀረቡት መካከል ይዲዲያ በረከትና ሮቤል ይገኙበታል።
ለእኔ አሁን አባል ለመሆን የሞከርኩበት ምክንያት ይሄ የመጀመሪያ ዓመቴ ነው ሜሪላንድ ዩኒቨርሲቲ ኦፍ ሜሪላንድ ውስጥ። ከዚህ በፊት ሞርጋምሪ ኮሌጅ ነበር ሁለት ዓመቴ የተማርኩት እና ትራንስፈር ሳደርግ አዳዲስ ሰዎች ናቸው ካምፓስ ውስጥ ነው የምኖረው። በጣም ከባድ ነው ሰውን ለመተዋወቅ እና ይሄ አባል በጣም ብዙ ሰዎች እንድተዋወቅ ከመተዋወቅም በላይ ደግሞ እንደ ቤተሰብ እንደመሆን ሁሉ ረድቶኛል። ብዙ ዓላማዎች አሉ። ዛሬ ራሱ የምንረዳው ቢላብ ሚሽን ጥሩ ነገር ለሀገራችን ውስጥ የምንሰራበት ነው እና ይህን ሁሉ ለመስራት ረድቶኛል። አዳዲስ ነገሮችን እንዳለምም ረድቶኛል። በጣም
ከመጀመሪያ ጀምሮ ነው መሳተፍ የፈለግኩት፣ ግን በደንብ መሳተፍ የጀመርኩት በሁለተኛ ዓመቴ ነው እና አሁን ሶስተኛ ዓመቴ ልጨርስ ነው እና መሳተፍ የፈለግኩት በቃ ባህሌን በደንብ ማወቅ ስለምፈልግ ነው እና ጭፈራው፣ ሙዚቃው፣ ባህሉን፣ ሰዎችን፣ ቋንቋውን ሁሉ በቃ ስላደኩበት ኮሌጅ ውስጥም ያንን ነገር ነው የፈለኩት እና ያንን ነገር ያገኘሁት በኢሳን በኢትዮጵያን ኤርትራን አሶሲኤሽን ማለት ነው።
እዚህ ዝግጅት ላይ የቀረቡ ባህላዊ ትርኢቶችን በማስተባበርና በመከወን የተሳተፉት ኔተን ብላይና ያፌት ሰርጸ በበኩላቸው የማህበሩ እንቅስቃሴም ሆነ የመሰል ዝግጅቶች ፋይዳ የራስን ማንነት ከማወቅ በተጨማሪ ለተሻለ ስኬትና ቅርርብ የሚረዱ ግንኙነቶችን የሚያነቃቃ መላም አድርገው ይቆጥሩታል።
ለኢትዮጵያውያንና ኤርትራውያን ተማሪዎች ስለ ራሳቸውና ባህላቸው የሚማሩበት እይታ ይሰጣቸዋል። እኛን ከሚመስሉ ሰዎች ጋር ጊዜ እንድናሳልፍ እድል ይሰጠናል። በተለይ ደግሞ ከሌላው የበለጠ ቁጥር ያላቸው ነጭ ተማሪዎች ባሉባቸው ተቋማት እኛን ከሚመስሉ ተማሪዎች ጋር ጊዜ ማሳለፊያ መንገዶች የሉም። በማህበረሰቡ ዘንድ እኛን መሳይ ሰዎች ሲሳካላቸው ካላየን በጽናትና በንቃት መቆየት ከባድ ይሆናል። ኢትዮጵያውያን ኤርትራውያን ባልንጀሮቻችንን ስናይ አብረናቸው ስናሳልፍ ስንተዋወቅ አገር ቤት ባንሆንም የኢትዮጵያን የኤርትራን ትንሽም ቢሆን ክፋይ ናሙና ይሰጠናል።
The thing that's cool about the ESAs here at the university is that
ከማህበሩ መልካም ነገሮች አንዱ በዩኒቨርሲቲ ውስጥ ያሉ ከባህላቸው የራቁ ለሚመስላቸው መማር ለሚሹ ተማሪዎች የሚሰጠው የላቀ ጠቀሜታ ነው። የራስን ባህል ለመማር ትልቅ መሸጋገሪያ ስፍራ ነው። በተለይ እኛ ባለንበት አሜሪካ በእጅጉ አስፈላጊ ነው። ለባህላችን ያለን ቅርበት ከአገር ቤት ጋር ሲነጻጸር አናሳ ነው። ወጣት ከሆንክና መሞከር ከፈለግ በዚህ ረገድ ከሚያግዘው ቡድን ወይንም መሰል ተቋም ጋር በማናቸውም መንገዶች መቀላቀል ይገባል።
ተማሪዎች መሰል ኪናዊና ባህላዊ ዝግጅቶችን እንዲሁም ማህበራዊ ተሳትፎ የሚያደርጉት የከፍተኛ ትምህርት የሚፈልገውን የቀለም ትምህርት ስጋት በማያደናቅፍ መልኩ እንደሆነ ይናገራሉ። ይህንን ማድረግ ግን ቀላል ስራ እንዳልሆነ የማህበሩ አጋር ፕሬዚደንት ሶፊያ ውደን ትናገራለች።
የተጣበበ ጊዜ ስላለኝ የኢሳ አጋር ፕሬዚዳንትነት ስራዬንና ሌሎች ኃላፊነቶችን ማቻቻል አንዳንዴ ፈተና ይሆንብኛል። እንደዚህ ላለው መርሃ ግብር ራስን ማደራጀት ላይ ይበልጡኑ መስራት አስፈልጎኛል። ለማህበረሰባችን አባላትም አንዳንዴ የምመክረው ቅድመ ዝግጅት እንዲሰሩና ከማህበሩ ውጪ ባሉ መስኮች ራሳቸው እንዲደራጁም ነው። ማህበራችን ማህበረሰብ አቀፍ ሰዎች የሚገናኙበት ቢሆንም በሙያዊ ትስስርና የስራ እድሎች ዙሪያም ለማተኮር እንሞክራለን። ከኮሌጅ ከተመረቁ በኋላ የበጋው ወቅት መግቢያ ላይ አመታዊ የትስስር ዝግጅት አለን። እኔ በመወደው በዚህ መሰናዶ ላይ አባሎቻችን ህይወታቸውን ሚዛናዊ የሚያደርጉበትን መላ ማህበራችን ያጋራል።
ዩኒቨርሲቲ ኦፍ ሜሪላንድ የሚገኘው የኢትዮጵያና ኤርትራ ተማሪዎች ማህበር አመታዊ ዝግጅት ከዚህ ቀደም የዩኒቨርሲቲው ተማሪ ነበሩ፣ በአሁኑ ሰዓት ለሌሎች አርያ በሚሆኑ ተግባራት የተሳተፉ ሰዎችን በእንግድነት ይጋብዛል። ቢላቭድ ሚሽን ሲል በሰየመው ተቋም አማካኝነት በሕክምና ችግር የሚንገላቱ ኢትዮጵያንን በማገዝ ላይ የሚገኘው ዶክተር ቢንያም ሁንደተው ተማሪዎችን ካነቃቁ ባለሙያዎች መካከል አንዱ ነው።
የኦርጋናይዜሽን ስማችን ቢላቭድ ሚሽን ይባላል። ከጀመርን አሁን 2-3 ዓመት ሆኖታል። የኛ ኦርጋናይዜሽን ስታብሊሽ የሆነው አሜሪካ ውስጥ ነው እና ከጀመርን 2-3 ዓመት ሆኗል እና የጀመርንበት ምክንያት መጀመሪያ ኢትዮጵያ ያሉትን ሐኪሞችና ነርሶችን፣ ሶሻል ወርከሮችን ኢንተርቪው ያደረግ ናቸው። ኢትዮጵያ ውስጥ እና አፍሪካን ውስጥ ምንድን ነው በጣም ታላቅ በጣም ከባድ ነው የሚባለው ለታካሚዎችና ለታመሙት ሰዎች እና እነሱ አንደኛ ያሉ ብዙ ታካሚዎች ሆስፒታል ገብተው መድኃኒት አፎርድ ማድረግ አይችሉም እና ዲስቻርጅ ይደረጋሉ። ከሁሉም ደግሞ ህጻናቶች በካንሰር የተጎዱ በጣም ይጎዳሉ፣ ኪሞቴራፒ ኤክስፔንሲቭ ስለሆነ እና ይህን በተነሳ እኛ እዚህ ያለን ወጣቶች ሐኪሞች፣ ዶክተሮች እዚህ አሜሪካ ውስጥ ያለን ኦርጋናይዜሽን ኤስታብሊሽ አደረግን። ከጀመርን አሁን ብዙ ለውጥ አግኝተናል። ኢትዮጵያ ውስጥ ብዙ ህጻናቶችን በመርዳት እነዚህ ህጻናቶች ወደ ቤታቸው መመለስ ይችላሉ። ኢንሾርት አማን ታይም ደግሞም ወላጅም ደግሞ የወላጅ ጭንቀት ቀንሰዋል። ወላጅ ለዛ ህጻን የሚያወጣውን ወጪ ለሌሎቹ ለጤናማ ለሆኑ ህጻናቶች እያወጣ ቤቱ ቤተሰቡ ራሱ ከፖቨርቲ ላይ ነፃ መውጣት ይችላል እና ፖቨርቲን አድረስ ማድረግ እንችላለን በመድኃኒት እርዳታ።
በአጠቃላይ ከ20,000 በላይ ተማሪዎች በሚማሩበት ዩኒቨርሲቲ ኦፍ ሜሪላንድ የሚገኘው ኢትዮጵያና ኤርትራ ተማሪዎች ማህበር ህልሙ የገዘፈ መሆኑን የነገሩን የማህበሩ አመራሮች ከግቢው ውጭ የሚገኘው የትውልድ ኢትዮጵያና ኤርትራ ማህበረሰብ ድጋፍ ለዚህ በእጅጉ አስፈላጊ እንደሆነ ነግረውናል። እንዲያ ሲሆን ሶፊያ ለመታነሳቸው አይነት ተግዳሮቶች መፍትሄያቸው ሩቅ አይመስልም።
I think one of our biggest challenges, something that I've seen over my 3 years on executive...
በሶስት አመት የስራ አመራር ቦርድ የስራ ዘመን እንዳየሁት አንዱና ትልቁ ተግዳሮታችን ከአካታችነት ጋር የተገናኘ ነው። በኢትዮጵያና በኤርትራ ስላሉት ሁሉም የባህል ዘርፎች ዕውቀት እንዲኖረን ማድረግና በከበባችን ውስጥ ወካይ ሰዎች እንዲኖሩን ከአንድ ብቻኛ ባህል ወክልና ተሻግሮ ሁሉም ባህል ቦታ ስለማግኘቱ ከመረጋጋት ጋር ይያዛል። ሁሉም በቁጥር ውስጥ በማስገባት ሁሉም ሰው ቅብሎነት እንዲሰማው የሚያደርግ አካታችነት ምህዳር እንዲኖር ከመረጋጋት የመነጨ ነው ተግዳሮቱ።
University of Maryland ከ160 ዓመታት በላይ ያስቆጠረ የትምህርት ተቋም ነው። ተማሪዎች ማንነታቸውን የሚያሳዩባቸውን መርሃ ግብሮች በመደገፍ የሚታወቀው የትምህርት ተቋም ውስጥ ከሚገኙ ጠንካራ ማህበራትና ቡድኖች መካከል አንዱ የሆነው ኢትዮጵያና ኤርትራ ተማሪዎች ማህበር በተለይ በዩኒቨርሲቲውና በዋሽንግተን ሜትሮ ቀጠና ለሚገኙ በመቶ ሺዎች የሚቆጠሩ ኢትዮጵያውያንና ኤርትራውያን መቀራረቢያ ድልድይ ሆኖ ቆይቷል። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ።
ዘገባዎቻችን ከዋሽንግተን ዲሲ ይቀጥላሉ። በዩናይትድ ስቴትስ 43ኛ ፕሬዝዳንት ጆርጅ ዋከር ቡሽ የተጀመረው የአሜሪካ ፕሬዝዳንት የኤድስ አጣዳፊ ድጋፍ መርሃ ግብር በምህጻሩ ፔፋር የኢትዮጵያ ተጠባባቂ አስተባባሪ ቤንጃሚን ካሳዳን ረቡዕ ዕለት ለአሜሪካ ድምጽ በሰጡት ቃለ መጠይቅ በሀገሪቱ ያሉ ግጭቶች በሽታው እንዲስፋፋ ማድረጋቸውን ተናግረዋል። በሌላ በኩል በዘርፉ የሚሰሩ አንድ ባለሙያ ደግሞ በተለያዩ አካባቢዎች ከሚታዩት ግጭቶች በተጨማሪም የኮንዶም እጥረትና ሌሎች ችግሮች በሽታውን በመከላከል ስራ ላይ ተጽዕኖ ማሳደራቸውን አስታውቋል። ገብረ ሚካኤል ገብረ መድህን በዚህ ዙሪያ ዘገባል።
በዩናይትድ ስቴትስ 43ኛ ፕሬዝደንት ጆርጅ ዋከር ቡሽ የተጀመረው የአሜሪካ ፕሬዝደንት የኤድስ አጣዳፊ ድጋፍ መርሃ ግብር በምህጻሩ ፔፕፋር የኢትዮጵያ ተጠባባቂ አስተባባሪ ቤንጃሚን ካስዳን ለአሜሪካ ድምጽ በሰጡት ቃለ መጠይቅ በሀገሪቱ ያሉት ግጭቶች በሽታው እንዲስፋፋ ማድረጋቸውን ተናግረዋል። ለአብነትም በትግራይ ክልል በተደረገ የዳሰሳ ጥናት በሰሜን ኢትዮጵያው ጦርነት ምክንያት በሽታው በክልሉ በስፋት መዛመቱን አሳይቷል ብለዋል።
Tigray, we've seen that the conflict has exacerbated the number of HIV cases. For example, there are
በትግራይ ክልል የነበረው ግጭት ከቫይረሱ ጋር የሚኖር ሰዎች ቁጥር እንዲጨምርና ስርጭቱ እንዲስፋፋ ማድረጉን አይተናል። በኢትዮጵያ በሀገር አቀፍ ደረጃ ያለው አማካይ የበሽታው ስርጭት መጠን 1.5 ከመቶ ሲሆን በትግራይ ክልል ግን ከአንድ እስከ 15 ከመቶ ይደርሳል። ይህም የሚያሳየን በክልሉ የበሽታው ስርጭት የመስፋፋት እድል መጨመሩን ነው። በአማራና በኦሮሚያ ክልሎች አካባቢዎችም እንዲሁ በግጭቶች ምክንያት የበሽታው ስርጭት እየተስፋፋ እንደሆነ እናስባለን።
በጉዳዩ ላይ አስተያየት የሰጡን የኢትዮጵያ የኤድስ ሄልዝ ኬር ፋውንዴሽን ሜዲካል ዳይሬክተር ዶክተር ተስፋዬ ተፈራም በሀገሪቱ የሚታዩት ግጭቶች በሽታውን የመከላከል ስራዎችን እያስተጓጉሉ እንደሚገኙ ለአሜሪካ ድምጽ ገልጸዋል።
በተለያዩ የአገሪቱ ክፍል ያሉ ከጥቃ ጋር የሚገናኙ ችግሮች የኤችአይቪ ከእንደገና መቀስቀስና በተለይ ደግሞ የኤችአይቪ መከላከልና መቆጣጠር ስራዎችን በተገኘ ሁኔታ እንዳንሰራ እንዳንከታተል ተግዳሮቶች አጋጥመውናል።
ይህን ከግምት በማስገባትም የፔፋር መርሃ ግብር በቅርቡ ይፋ ባደረገው የ111 ሚሊዮን ዶላር በጀት በሀገሪቱ የግጭት ተጽዕኖ ባየለባቸው አካባቢዎች ትኩረት እንደሚያደርግ ተጠባባቂ አስተባባሪው ቤንጃሚን ካስዳን አስታውቀዋል።
For next year, we are focusing on enhancing the recovery of HIV.
በሚቀጥለው ዓመት በሀገሪቱ ውስጥ በግጭት ምክንያት ተጽዕኖ በደረሰባቸው አካባቢዎች የኤችአይቪ ኤድስ የምርመራና የሕክምና አገልግሎቶችን ለማስፋት በትኩረት እንሰራለን። ከአጋሮቻችን ጋር ያለንን ትብብርም እናጠናክራለን። ግጭቱ በስራዎቻችን ላይ ተጽዕኖ አሳድሯል። ከግጭቶች ጋር ተያይዞ የቫይረሱ ተዛማጅነት በመጨመሩ ተመርምረው ራሳቸውን የሚያውቁ ሰዎችን ለማብዛት በትኩረት መስራት ያስፈልጋል። በእንቅስቃሴያችን በተለይ በወጣቶች፣ አዋቂዎች፣ ህፃናትና ሴተኛ አዳሪዎች ላይ ትኩረት እናደርጋለን።
በኢትዮጵያ በሽታውን ለመከላከልና ለመቆጣጠር የሚደረገውን ጥረት ግጭቶች እንዲሁም ሰው ሰራሽና የተፈጥሮ አደጋዎች እየተፈታተኑት እንደሚገኙ ለአሜሪካ ድምጽ አስተያየታቸውን የሰጡ በጤና ሚኒስቴር የኤችአይቪ ኤድስ መከላከልና መቆጣጠር መሪ ስራ አስፈጻሚ አቶ ፈቃዱ ያደታ አስረድተዋል። በዚህ ምክንያት የጨመረውን የስርጭት መጠን ለማወቅ ግን ጥናት ማድረግን ይጠይቃል ብለዋል። በህዝቡ ዘንድ ያለውም የተዛባ አመለካከት ለበሽታው መዛመት አስተዋጽኦ እያደረገ መሆኑን መሪ ስራ አስፈጻሚው ይገልጻሉ።
ከዚህ በፊት ታሞ ሲማቀቁ የነበረ ብዙ ሞቶች የነበረ
ቫይረሱ በደማቸው ውስጥ ያሉም ደግሞ ህክምና መውሰድ ብቻ ሳይሆን አምራቸው ነው እንደ ማንኛውም ጤናማ ማህበረሰብ ጤናማ የሆነ ልጅን የማግኘት ሁኔታዎች እየተፈጠሩ ሲሄዱ ሰዎች በሽታው ብዙም እንደማይጎዳ ቢኖርም ብዙ እንዳልሆነ እንዳውም የለም እስከ ማለት ድረስ አይነት አስተሳሰቦች ተፈጥረዋል።
ዶክተር ተስፋዬ ተፈራም ቀደም ሲል የነበረው ህብረተሰቡን የማስተማር እንቅስቃሴም እየቀነሰ መምጣቱን በማስታወስ ለግንዛቤው መዛባት አስተዋጽኦ ማድረጉን ተናግረዋል።
በመንግስትም ደረጃ በተለይ በተደጋጋሚ አሁን ላይ የኤችአይቪ መሴጆች ከፊት እንደሚታዩት የተለያዩ የማስታወቂያ ቢልቦርዶች፣ ህብረተሰቡን የማንቂያ መንገዶች፣ የተለያየ የኤችአይቪ ባለቤት ክበቦች አሁን እንደ አጀንዳ ወይም ደግሞ እንደ ቋሚ የመወያያ ሆነው እየተሰሩ ባለመሆናቸውም ጭምር ነው።
የኤች አይ ቪ ኤድስ መከላከልና መቆጣጠር መሪ ስራ አስፈጻሚው አቶ ፈቃዱ በሀገር ደረጃ ይህን አመለካከት ለማስተካከል ልዩ ልዩ ስራዎች እየተከናወኑ መሆናቸውን ይጠቁማሉ።
በማህበረሰቡ ውስጥ ችግር እንዳያመጣ የግንዛቤ ማስጨበጥም ትኩረት የሚሹና በይበልጥ ተጋላጭ የሆነ የህብረተሰብ ክፍሎችን በማግኘትና አክሰስ በማድረግ አገልግሎት እየሰጠን ግንዛቤ ማስጨበጫ እንዳውም የባህሪ ለውጥ ተግባቦቶችን እየሰጠን እንዲመረምሩና ስታትሳችን እንዲያውቁ እየተደረጉ ያሉ ስራዎች አሉ።
ተመርምረው ራሳቸውን የማያውቁ ሰዎች መኖራቸው፣ የተመረመሩትም ፈጥነው ወደ ህክምና ተቋማት አለመምጣታቸውና ህክምና ከጀመሩትም መካከል መድኃኒታቸውን የሚያቋርጡ መኖራቸው እንዲሁም የኮንዶምና መሰል ግብአቶች እጥረት በሽታውን የመከላከልና መቆጣጠር ጥረቱ ተግዳሮቶች እንደሆኑ ዶክተር ተስፋዬ ያብራራሉ።
ባለፉት ዓመታት በጣም ትልቅ ተግዳሮት የነበረው የኮንዶም አቅርቦት ነው። በአጠቃላይ ኢትዮጵያ ወደ 180 ሚሊዮን ኮንዶም ፍላጎት አላት። ነገር ግን ማሟላት የተቻለው በጣም ጥቂቶች ከቅዱ ከሚሆን የሚያስፈልገው ከግማሽ ፐርሰንት በታች ነው። በአሁኑ ሰዓት አዛላ ወይም ደግሞ እየተገኘ ያለው በእርግጥ ባለፉት ጥቂት ወራት መንግስት በብዙ ሚሊዮን የሚቆጠሩ ኮንዶሞችን አስገብቶ በስርጭት እየታይ እንደሆነ እንረዳለን። ነገር ግን አሁንም ፍላጎቱ ከፍተኛ እንደሆነ መረዳት ያስፈልጋል።
በሌላ በኩል በአዲስ አበባ በሚገኙ ፋርማሲዎች ተዘዋውረን ባደረግነው ምልከታ በገበያ ላይ የኮንዶም እጥረት መኖሩን አይተናል። የፋርማሲ ባለሙያዎች እንደተናገሩት ደግሞ በገበያ ላይ ያለው ኮንዶም ህይወት ትረስት የሚባለው አይነት ብቻ ሲሆን ዋጋውም ከአምስት ብር ወደ 40 ብር ጨምረዋል። ቀደም ሲል ገበያ ላይ የነበሩት የተለያዩ አይነት አማራጭ ኮንዶሞች አሁን ገበያ ላይ እንደሌሉ ባለሙያዎቹ ነግረውናል። የጤና ሚኒስቴር መሪ ስራ አስፈጻሚው አቶ ፈቃዱ ያደታ ባለፉት ዓመታት ከቫይረሱ ስርጭት መቀነስ ጋር ተያይዞ ከዓለም አቀፍ ለጋሾች ሲሰጥ የነበረው ድጋፍ በመቀነሱ እንዲህ አይነት ችግር መከሰቱን ያስረዳሉ።
የቫይረሱ ስርጭት በቀነሰ ቁጥር የዓለም ሰጪ ድርጅትም አጋር ድርጅቶችም የማህበረሰብ ተሳትፎም ሀገር በቀል ሪሶርሶችም የመስራት እየቀነሰ ሲሄድ በይበልጥ ተጋላጭና ትኩረት የሚሹ የህብረተሰብ ክፍሎች እና ከፍተኛ ስርጭት ያለባቸው ወረዳዎች ውስጥ ብቻ ኢንቨስት የማድረግ ሁኔታዎች ነበሩ። ግዢም ከዛው ጋር ነው። ኮንዶምም ሲገዛ በዛ ብዛት ነው። እንደዛውም ደግሞ ሌሎችም አስፈላጊ ነገሮች ሲገዙ በእነዚህ ትኩረት የሚሹ የህብረተሰብ ክፍሎች ብዛት ስለሆነ በሚፈለገው ልክ አይቀርብም። ነገር ግን ባለው ውስን ሀብት መንግስትና አጋር ድርጅቶች ተባብሮ ያለውን ነገር እናቀርባለን። ግን እንደ ድሮ በቂ ካለመሆን የተነሳ ሊሆን ይችላል።
የፔፋር መርሃ ግብር የኢትዮጵያ ተጠባባቂ አስተባባሪው ቤንጃሚን ካስዳን ከኮንዶም አቅርቦትና ስርጭት እንዲሁም ከመመርመሪያ መሳሪያዎች ጋር የተያያዘ እጥረት መኖሩን ጠቅሰው ችግሮቹን ለመቅረፍ እንሰራለን ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አሁን ደግሞ ወደ ዩናይትድ ስቴትስ ጉዳዮች ነው መለስ የምንለው። የዩናይትድ ስቴትስ የድንበር ጠባቂዎች ባለፈው የጎርጎሮሳውያኑ 2023 ዓመት 24,000 የሚሆኑ ቻይናውያን ስደተኞች ድንበር አቋርጠው ሊገቡ ሲሉ መያዛቸውን አስታውቀዋል። አብዛኞቹ ስደተኞችም የፖለቲካ ጥገኝነት ጠያቂዎች ሲሆኑ ከነዚህ ውስጥም በቻይና አነስተኛ ቁጥር ያላቸው የዌህ ሙስሊም ብሔሮች ለየት ብለው የታዩት ናቸው። የኤረን ራነን ዘገባ እንደሚከተለው ተሰናድቷል።
በደመቀው አንደኛው የኒውዮርክ መንደር ውስጥ የዌህ ሙስሊም ስደተኞች በአካባቢው ነዋሪ የሆነ ነጋዴ ባዘጋጀላቸው ሀላል የእራት ግብዣ ላይ ታድመዋል። ስደተኞቹ በዩናይትድ ስቴትስ ደቡባዊ ግዛት በኩል ወደ ሀገር የገቡ የፖለቲካ ጥገኝነት ጠያቂዎች ናቸው። ቻይናውያኑ ዌህ ሙስሊሞች ከቻይና ከሚሳደዱት ከዊገር ሙስሊሞች አንጻር ዝቅተኛ የሃይማኖት ጫና የሚደረግባቸው ናቸው። ይሁን እንጂ ከቅርብ ጊዜ ወዲህ ከስደተኞቹ እየተሰሙ ያሉት ታሪኮች ነገሮች እየተለወጡ መሆናቸውን ያመለክታሉ። ቃለ መጠይቅ የተደረገላቸው ግለሰቦች በቻይና ለቀሩት ቤተሰቦቻቸው ደህንነት ሲባል ስማቸው እንዲጠቀስ አይሹም።
ፖሊስ ስልክህን፣ ፎቶህን፣ መልእክቶችህንና ማህበራዊ ሚዲያውን ይፈትሻል። ስለ ሃይማኖት አንድ ነገር ከተገኘ ትልቅ ችግር ያጋጥማል።
እኚህ ሰው እሳቸውና ባለቤታቸው እስልምናን መከተላቸው ከታወቀ በኋላ የመንግስት ኃላፊዎች ወደ ቤታችን ይመጡ ነበር ይላሉ።
For example, the morning, some people come here home and read and watch.
ለምሳሌ ጠዋት ላይ ሰዎች ወደ ቤቴ ይመጡና ምን እንደምናደርግ ይጽፋሉ። እኔና ባለቤቴና ቤተሰቤን እየተመለከቱ ማን ምን እንደሚል ማን ምን እንደሚያደርግ ይጽፋሉ። አራት አምስት ጊዜ ወደ ቤቴ መጥተዋል። ቤቴ ውስጥ አድራውም ያውቃሉ። በቤቴ ውስጥ በይፋ መጸለይ አንችልም።
የቻይና ባለስልጣናት ለአሜሪካ ድምጽ በላኩት መግለጫ መሰረት የሃይማኖት ጭቆና ክሶቹን እንዲህ በማለት አጣጥለዋል።
የቻይና መንግስት የዜጎችን የእምነት ነጻነት በህጉ መሰረት ይጠብቃል። በቻይና ውስጥ ያሉ ሁሉም ብሔረሰቦች በህግ በተደነገገው መሰረት ሃይማኖታቸውን የማካሄድ መብት አላቸው። በቻይና ውስጥ የሃይማኖት ጣልቃ ገብነት የሚባል ነገር የለም።
ይሁን እንጂ በቻይና ጉዳይ ባለሙያ የሆኑት የማንቸስተር ዩኒቨርሲቲ ባልደረባ ዴቪድ ስትሮፕ ባለፈው 10 አመት በቻይና የሃይማኖት ጭቆና እያየለ መጥቷል ይላሉ።
Starting in 2014 we see a move to securitize Islam, which means that the government is
ከጎርጎሮሳውያኑ 2014 ጀምሮ እስልምናን ለማጥቃት እንቅስቃሴ እያየን ነው። ይህም ማለት መንግስት በሃይማኖታዊ እንቅስቃሴዎች ላይ እገዳዎችን ለማድረግ እርምጃዎችን እየወሰደ ነው።
ስትሮፕ የቻይና መንግስት በቅርቡ ከሃይማኖት ነጻነት ጋር ተያይዞ ቁጥጥሮችን ካጠበቀ በኋላ እጅግ ብዙ ቻይናውያን ሙስሊሞች ከለላ እየፈለጉ መሆኑን ይናገራሉ።
So in particular in 2023 there was this big clash over a mosque that was being renovated.
እንደ አውሮፓን አቆጣጠር በ2023 ህገወጥ የህንጻ አሰራር ታይቶበታል በተባለ መስጊድ ላይ እድሳት በሚደረግበት ወቅት ትልቅ ግጭት ነበር። እናም ሰዎች ከአካባቢው ፖሊሶች ጋር ተጋጭተው ነበር። ይህም ብዙ ሰዎችን ተጨማሪ ጭቆና ሊኖር ይችላል የሚል ፍራቻ እንዲኖራቸው አድርጓል።
ወደ እራት ግብዣው መለስ ስንል ታዲያ እነዚህ ስደተኞች በጋራ የሚኖሩ ሲሆን ለምግብና ለልብስ ፍላጎታቸውም በማህበረሰቡ ድጋፍ ላይ የወደቁ ናቸው። ይሁን እንጂ አብዛኞቹ ስደተኞች ጥሏቸው ለመጡት ቤተሰቦቻቸው ነው የሚጨነቁት።
በአሁኑ ጊዜ እኛ ብቻ ሳንሆን በቻይና ውስጥ በእስልምና እምነት ውስጥ ያሉ በጭቆናው ምክንያት የትውልድ ቀያቸውን ትተው የወጡና ያለማቋረጥ በእንቅስቃሴ ላይ የሚገኙ ሌሎች ብዙዎች አሉ። እኛ ወደ ዩናይትድ ስቴትስ ለመምጣት እድለኛ ከሆኑት ውስጥ ጥቂት ሰዎች ነን።
ምንም እንኳን የጥገኝነት ጥያቄያቸው እስካሁን ድረስ መልስ ባያገኝም ስደተኞቹ ያለምንም ስጋት እያመለኩና ከቤተሰቦቻቸው ጋርም በጋራ አዲስ ህይወት እየጀመሩ ነው። ለኤረን ራነን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ የአዲሱ ትውልድ ድምጽ መሰናዶን ነው። የምሽቱ የመጨረሻው ዘገባችን ላይ ደርሰናል። የመጨረሻው ዘገባ በቴክኖሎጂ ዙሪያ እንዲሁም ደግሞ በአሜሪካ ምርጫ ላይ የሚያተኩር ነው። የሰው ሰራሽ አእምሮ ለምርጫ ዘመቻ ከገንዘብ ማሰባሰብ እስከ ማስታወቂያዎች ድረስ የዩናይትድ ስቴትስ የፖለቲካ እንቅስቃሴዎች ሁለንተናዊ ገጽታ በመሆን ላይ ይገኛል። አንዳንድ የህግ አውጪዎች በዘንድሮ ፕሬዝዳንታዊ ምርጫ የመራጮችን እምነት መሸርሸራቸው እውን እየሆነ ነው ያሏቸውን በሰው ሰራሽ አስተውሎት ወይም ቴክኖሎጂ አማካኝነት አስመስለው የሚሰሩ ድምጾችና ምስሎች አጠቃቀም በተቻለ መቆጣጠር የሚያስችሉ መንገዶችን ፍለጋ ይዟል። የአሜሪካ ድምጹ ስካት ስተርንስ ያደረሰን ዘገባ አሉላ ከበደ እንደሚከተል ያቀርባል።
በዘንድሮ ፕሬዝዳንታዊ ዘመቻ የስካሁን ሂደት የሰው ሰራሽ ልህቀት አሉታዊ ተጽዕኖ ጎልቶ የታየው የጆ ባይደንን ድምጽ ተመስሎ በተሰማውና በሺዎች የሚቆጠሩ መራጮች ድምጽ እንዳይሰጡ ለመገፋፋት ታልሞ የተሰራጨ የስልክ ጥሪ ነው።
Voting this Tuesday only enables the Republicans in their quest to elect Donald Trump again.
በማክሰኞው ምርጫ ድምጽ መስጠት ሪፐብሊካኖች ዶናልድ ትራምፕን እንደገና ለማስመረጥ የሚያደርጉትን ጥረት ለማሳካት ብቻ የታለመ ነው።
የፕሬዚዳንት ባይደንን ድምጽ ተመስሎ የተሰማው የሐሰት ድምጽ የተሰራው $150 በተከፈለው የሉዚያና ክፍለ ግዛቱ የአስማ ትርኢት ተጫዋች ፖል ካርፔንተር ነው።
If anybody's looking for some kind of flag, not a false flag, but like a flag, a game plan.
አንዳች ማስጠንቀቂያ ምልክት የሚፈልግ ሰው ካለ የውሸት ማስጠንቀቂያ ሳይሆን ጥፋት በተሰራበት ጫዋታ እንደሚሰጥ ቅጣት የመሰለውን ማየት ለሚፈልግ እኔ ያን ማለት ነኝ።
የዩናይትድ ስቴትስ ምክር ቤቱ እንደራሴ ሪቻርድ ብሉሜንታል ገና ሌላ ማስጠንቀቂያ የምንጠብቅበት ጊዜ የለንም ይላሉ።
Disinformation and deepfakes are about to descend.
ለማሳሳት ታለሞ የሚሰራጭ መረጃና የአንድን ሰው ገጽታ እንዲመስል ተደርጎ የሚቀነባበር የቪዲዮ ምስል በአሜሪካ ሕዝብ ላይ ሊቃጣ የተቃረበ ውርጅብኝ ናቸው። ጥቅም ላይ የሚውሉት በሰው ሰራሽ ልህቀት በታገዙ የፖለቲካ ማስታወቂያዎችና ሌሎች የሐሰት መረጃዎች ሊሆን ይችላል። ያም ሆነ ይህ በዲሞክራሲ ስርዓታችን ላይ የተደቀነ ግልጽና አሁናዊ አደጋ መኖሩ ግን እሙን ነው።
በዚህ ምርጫ AI የሚያሳድረውን ተጽዕኖ አስመልክቶ ባለፈው ሳምንት በምክር ቤቱ የፍትህ ኮሚቴ የምስክሮች ቃል በተሰማበት ስነ ስርዓት ወቅት የተናገሩት ሴናተር ጃሽ ሃውሊም እርምጃ የመወሰጃው ጊዜ አሁን ነው ብለዋል።
The dangers of this technology without guardrails and without safety features are becoming painfully apparent.
ቴክኖሎጂው የመከላከያ መንገዶችና ሊደርስ ከሚችል ጉዳት መጠበቅ በሚያስችሉ ዘዴዎች በሌሉበት ለስቃይ የሚዳርግም ቢሆን እሁን እየሆነ ነው። እንደሚመስለኝ አሁን ጥያቄው አንዳች ብርቱ አደጋ ወይም ጥፋት ደርሶ ማየት አለብን ወይ የሚለው ነው።
በኒው ሃምፕሺር ክፍለ ግዛት የሆነውን የመሰሉ ተመስለው የሚሰሩ ድምፆችና የስልክ ጥሪዎችን መለየትና ማወቅ ገና ድሮ የተቻለ ጉዳይ ነው የሚሉት ደግሞ በኤአይ ቴክኖሎጂ አማካኝነት ድምፆች በመፍጠር ስራ የተሰማሩት ዞሃይብ አህመድ ናቸው።
We believe that AI watermarking technology is readily available solution.
በሰው ሰራሽ ልህቀት አማካኝነት የሚፈጠሩትን ድምጾች ይዘት ትክክለኛነት አስቀድሞ ማረጋገጥ የሚያስችለው ቴክኖሎጂ እንደ ልብ የሚገኝና በቀላሉም ጥቅም ላይ ሊውል የሚችል መፍትሄ ነው ብለን እናምናለን።
ያ ቴክኖሎጂ ያለም የጎደለው ነገር አስፈጻሚ ደንብ ነው የሚሉት በሌላ ሰው ተመስለው የሚሰሩ ገጽታዎችን የመለየት ስራ የሚሰራ ኩባንያ መስራች የሆኑት ቤን ኮልማን ናቸው።
There's a really nice framework in both national and also state level regulations in this space.
በብሔራዊና በክፍለ ግዛቶች ደረጃ በሁለቱም ስራ ላይ በዋሉት የቁጥጥር ደንቦች ውስጥ በጣም ጥሩ የሚሰኝ አሰራር ማዕቀፍ አለ። ለምሳሌ ያህል የሆነ የቪዲዮ ምስል ዩቲዩብ ላይ መጫን ብትፈልግ የተወሰኑ ነገሮችን አስቀድሞ ያጣራል። ኃይል የተቀላቀለ ድርጊት መኖሩን ይመረምራል። ለአካለ መጠን ያልደረሱ ልጆችን የሚያዩ ምስሎች ካሉም ያጣራል። ድምጻዊውን ድሬክን አስመስሎ የተሰራውን ዘፈን ለመጫን እየሞከርክ ከሆነም እንዲሁ ይፈትሻል። ይሄ ሁሉ እንግዲህ የቁጥጥር ደንቦች በመኖራቸው ነው። ስለዚህ አዲሱን ቴክኖሎጂ ተጠቅሞ ተመስለው የሚሰሩትንም ለመለየት እንዲሁ በተመሳሳይ ሌላ ፍተሻ ማድረግ ይቻላል።
የዩናይትድ ስቴትስ ፌዴራል ምርጫ ኮሚሽን በበኩሉ መራጮችን ሆን ብሎ ለማታለል AI ለፖለቲካ ማስታወቂያዎች መጠቀምን የሚከለክሉ ሕጎች እያጤነ ነው። ለእንደራሴዎች ምክር ቤቱ ኮሚቴ አስተያየት የሰጡት የኒው ሃምፕሺር ክፍለ ግዛት የውጭ ጉዳይ ሚኒስትር ዴቪድ ስካላን የባይደንን ድምፅ ተመሳስሎ እንደተሰማው ያሉ በኤአይ ቴክኖሎጂ አማካኝነት የሚሰሩ ቁጥጥር ያልተደረገባቸው የቴክኖሎጂ ውጤቶች ድምጾችና ምስሎች መራጮች በምርጫው ሂደቱ ላይ ያላቸውን እምነት አደጋ ላይ ይጥሉታል ይላሉ።
The most fundamental important thing that I perceive in my role as Secretary of State is to make sure
እንደ ክፍለ ግዛቲቱ የውጭ ጉዳይ ሚኒስትርነቴ ካለብኝ ኃላፊነት አንጻር በጣም መሰረታዊና አስፈላጊው ጉዳይ የምርጫው ሂደት እንዳይፋለስ መራጮች በፍትሃዊነትና በትክክል በተቻለም መጠን በመጨረሻው የጥራት ደረጃ መካሄዱን የሚያምኑበትና የሚረዱበት እንዲሆን ማድረግ ነው። አንዳንድ ጊዜ ያን ካጣን ግን መልሶች ማለት ነው።
ተመልካቾቻችን ለዕለቱ ያዝናቸው መሰናዶች እዚህ ላይ ተጠናቀቁ። በነገው ምሽት እንገናኝ። ጤና ይስጥልን።